ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ የካቲት 12 2015 ዓ.ም ተምረት የካቢኔት የመስተናዶ ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። ኤደን ገረመው መስተናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብራናችሁን ዘልቃለን። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ደግመን እናሰማችሁ መልካም ናቸው ያላችሁን ኑመራጣን ይዘን የመጣነው ቆይታችሁ መልካም እንዲሆን የሚያነቃቁ ዘገባዎች እንዲሁም ደግሞ ዘና የሚያደርጉ ሙዚቃዎችን መራርጠናል። አብራችሁን ቆዩ ዘንድ በአክብሮት እንጋብዛለን። ለእለቱ ወዳስቀደምነው ዘገባ አንሻገር። ዶክተር በጸሎት ከበደ የህክምና ትምህርቱን በቅርቡ ያጠናቀቀ ወጣት ሐኪም ነው። ከልጅነቱ አንስቶ የጥበብ ፍቅር ቢኖረውም ጎበዝ ተማሪ በመሆኑ ብቻ የህክምና ትምህርት መርጦ እንደገባ ይናገራል። ይሁን እንጂ ከጊዜ በኋላ ትምህርቱ ሲከብድ ከአንድም ሁለቴ የውጤት መበላሸት አጋጥሞት ነበር። ይህም ትምህርቱን ለማቋረጥ እስከ መወሰን ሊያደርሰው ይችላል። በእነዚህ በወጣትነት ህይወት ውስጥ ፈታኝ ባላቸው አመታትም በህክምና ትምህርት ውስጥ አላማ መፈለግን ከቤተሰብ ጋር መወያየትና ሌሎች የህይወት ተግዳሮቶችን አልፎ ሊመረቅ ይችላል። ይህና ሌሎች ጉዳዮች ተካተቱበት ከተራራው ጫፍ የተሰኘ መጽሐፍ ጽፎ አሳትሟል። ከዶክተር በጸሎት ጋር ያደረኩት ቆይታ ቀጥሎ ይቀርባል።
ዶክተር በጸሎት ከበደ ባላሉ ሐኪም ነኝ። አሁን ለጊዜው በፕራይቬት ክሊኒክ እየሰራው እገኛለሁ። ዘንድሮ ነው የተመረቁት። እንግዲህ ይሄ ነው ያለው አጠራጂ።
አመሰግናለሁ። እንግዲህ ቅርብ ጊዜ ደግሞ ከመመረቅህ ጎን ለጎን ወይም ደግሞ ስራ ላይ ከመሆንህ ጎን ለጎን ከተራራው ጫፍ ላይ የተሰኘ መጽሐፍ አሳትመሃል። ይሄ መጽሐፍ ይዘቱ ምንድነው? ተደራሽ ማድረግ የፈለከው ለማን ነው? ስለያይዘህ ንገረኝ።
ከተራራው ጫፍ ላይ የተሰኘ የመጀመሪያ የበኩር ልጅ ማለት ይችላል ነው ይቀጥላል ብዬ ስለማምን የመጀመሪያ መጽሐፍ እየጻፍ ያለሁኝ። ይሄ መጽሐፍ እንግዲህ ውስጡ ብዙ ነገር አለው። እንድጽፍ ያነሳሳኝ ነገር አንደኛ እኔ ያለፍኩበት ጎዳና ትንሽ ቻሌንጂንግ ነበረ። በሜዲካል ላይፍ በሚሄድበት ጎዳና ትንሽ ወጣ ገባዎች ነበሩ። ጉልበት ያዝም ያደርጉ ተስፋ የሚያስቆርጡ መንገዶችን ሄጄ ነበርና መጽሐፍ ላይ የተወሰኑትን ጠቅሻለሁ። በእርግጥ ግን አንደኛ ብዙ ሰው እንግዲህ የህክምና ትምህርትን ይፈልጋል። ጥቃም ትቶ ወደዛ መግባት ይፈልግ ነበር። ደግሞ ውስጤ ያን ነበር መጀመሪያ ላይና እንደማንም ኢትዮጵያዊ የቤተሰብ ፍላጎት አለ፣ ልጅነት አለ በጊዜውና በእንደዛ ብዬ ከገባሁኝ በኋላ ያ ነገር እንደምፈልገው ውስጤ እንደነበረው አልነበረም ለጊዜውና ያንንም አለማድረግም ልጅነትም ስለነበረ ውስጤ ትልቅ ትግል ይፈጠር ነበርና በዛ ውስጥ ሲሄድ በጣም ብዙ ቻሌንጅ ነበረው። ተስፋ መቁረጥ ነበረው። ነገ አይታየኝ ነበር እና እነዚህ ሁሉ ጎዳናዎች በህክምና ትምህርት ውስጥ ብዙ ሰው ያልፍበታል የሚለውን ነገር አሰብኩኝ። ወጣቶችን ሳስብ ለወጣቶች መትረፍ እንዳለብኝ ሳስብ ነው የተነሳስቼ የጻፍኩትና 7 ምዕራፎች ያሉት መጽሐፍ ነው። 2 ምዕራፍ በተለይ ነው ያለፍኩበትን ከባድ ጎዳና ተስፋ መቁረጥ ይጠቅሳል። የተቀረው ምዕራፍ ግን ሰዎች የሚያልፉበትን ጎዳና እንዴት ያልፉታል፣ ውድቀት የሚለውን ሐሳብ እንዴት ያዩታል የሚለውን በራሴ አንድምታ ይዤ ለመምጣት ሞክሬያለሁ።
በእርግጥ አሁን ከቅርብ ጊዜ ወዲህ የህይወት ክህሎት ዩቲዩቦች የተለያዩ መጽሐፎች ለኢትዮጵያውያን እየደረሱ ነው። አንተ ደግሞ የራስህንም መንገድ በተለይ በትምህርት ቤት ውስጥ ሊያጋጥም የሚችል በተለይም ደግሞ በህክምና ትምህርት ቤት ውስጥ የሚታየን ነገር ነው የጻፍከውና አንተ ተማሪ በነበርክበት ጊዜ እንደዚህ አይነት መጽሐፍ አግኝተህ ቢሆን ኖሮ እረዳዋለሁ ይጠቅመኛል ብለህ ታስባለህ ወይ? ካምባቢያን መቼም ከታተመ ቅርብ ጊዜ ነው፣ ግን በእርግጥ ካምባቢያን ሲደርስህ ምላሽ ምን ይመስላል?
እውነት ለመናገር ያው ምናልባት የኔ መጽሐፍ ስለሆነ አይደለም፣ ግን ከኔ በኋላ ያለው ትውልድ እድለኛ ነው ብዬ አምናለሁ። ምክንያቱም መጽሐፊ መግቢያ ላይ ለመጽሐፍ ሞክሬያለሁ እና ምንድነው ለመጽሐፍ የሞከርኩት የሰው ልጅ ፐርፌክት መስሎ ሙሉ መስሎ መታየት የሚፈልግበት ጊዜ ነው። ከምን ጊዜውም በላይ ደግሞ የአሁኑ ጊዜ ደግሞ ይበልጣል። ምክንያቱም ድክመቶቻችን እንዲታዩ አንፈልግም፣ ውድቀቶቻችን እንዲታዩ አንፈልግም፣ ችግሮቻችን እንዲታዩ አንፈልግም። ብዙ ሰው የወደቀበት ጎዳና ኖሮ እኔ እኮ በዚህ ጎዳና ወድቄያለሁ ብሎ ከማሳየት የራሱን ክብር ከመጠበቅ ሌላው ሰው በዛ ጎዳና ሲወድቅ ዝም የሚልበት ዘመን ነውና ኩበትን ጎዳና ላይ ኩ በዚህ ጎዳና ወድቄያለሁ ይሄ የራሴን ቻፕተር አሳልፈው ይሰጥ ቀጣዩ ትውልድ በጣም እድለኛ ነው ይሄንም ማምነው ምክንያቱም ይባላል አባባል ወዴት እንደምትሄድ ለማወቅ የሚመለሰውን ሰው ጠይቀው ይባላልና አትሊስት የሚጠይቁት ሰው አላቸው ከኔ በፊት የቀደሙ ሰዎች እንደዚህ አይነት በጂ አግኝቸው ቢሆን ኖሮ በጣም እድለኛውን ነበር ብዙ ተስፋ ቆረጥኩባቸው ምዕራፎች በመልካም ሁኔታ አልፈባቸው ነበር ብዬ አስባለሁና በዚህ በህክምና ትምህርት ብቻ አይደለም በተለያየ ትላልቅ ሰዎች ማውርተውኛል በስልክ በእድሜ ትልቅ እንላቸው ሰዎች አግኝተውኝ ያወሩኝ ሰዎች አሉ ደውለውልኝ ያወሩኝ እስኪ ገርመኝ ድረስና በብዙ የህይወት አንተ ይጻፍከው አይመስልንም ትልቅ ሰው ይጻፍ ነው ይመስልም ብለው ይደውሉልኝ ትላልቅ ሰዎች አሉ ብዙ ፊድባኮችን አግኝቻለሁ በቂ ነው ብያላምንም ገና ብዙ ሰው ሪቻውት ማድረግ አለብኝ ብያምናለሁ
ቀደም ስትናገር ህይወት እንዲከብድህ ካደረጉ ነገሮች አንደኛው በቤተሰብም ግፊት ለህክምና ትምህርት ያለ የሚሰጥ ክብርና ትኩረት እንዲሁም ልጅነት ነው ብለህ አንስተሃልና ይህንን ነገር ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው ወጣት የህክምና ባለሙያዎች እንደ ችግር አንስተውት ያውቃሉና እስቲ በማህበረሰብ ውስጥ ያለው ለህክምና ትምህርት የሚሰጠው ትኩረትና እንዲሁም ደግሞ ወጣቶች ከነፍሳቸው ጥሪ ከችሎታቸው ከክህሎታቸው ከፍላጎታቸው ውጪ በትምህርት ጎበዝ ስለሆኑና ለህክምና ትምህርት ከሚሰጠው ክብር አኳያ ወደዛ በማዘንበላቸው የሚያጋጥማቸው ከራስ ጋር ግጭት ምን ይመስላል ስላለፍክበት እስቲ ስለሱ ጥቂት ነገር በል
በጣም ትልቁ ግጭት እሱ ይመስለኛልና እኔም በጊዜው ውስጥ የነበሩ ብዙ ጩኸቶች ነበሩ እንግዲህ ይሄ መጽሐፍ ጽፊ ወይ መጽሐፍ ሆኖ እንዲወጣ ካደረገኝ ዋናው ነገር አንደኛ ውስጥ የነበረ የአርት ፍላጎት ነው ወይም ደግሞ ለጽሁፎች የነበረኝ በጣም ጥልቅ የሆነ ፍላጎትና በተለይ ደግሞ በሜዲካል ላይፍ ላይ ትልቅ ችግር የሚሆነው በጣም ብዙ ማንበቢያ ጊዜ ያስፈልጋል እረፍት ብዙ ማይኖርም አብዛኛውን ጊዜ የምታሳልፊው ከትምህርት ጋር ነውና በዛ ስትረስ ውስጥ ሲኮን አይ ዶንት ኖ እንዴት እንደሚሆን ባይገባኝም ብዙ ውስጣቸው ብዙ ታለንት መውጣት ይጀምራል የብዙ ልጆች እኔን ብቻረልምና ያኔ በጣም ትልቅ ቻሌንጅ ነበር በኔ ድሜ የነበሩ ያንግ የነበሩ ልጆች በሚዲያ ሳይ ብዙ መጽሐፍ ጽፈው ሳይ በፎቶግራፊ በትላልቅ ቦታ ላይ ሲደርሱ በሙዚቃም በተለያየ ነገር ስኬት ላይ ሲደርሱ ማስበው የነበረው እድሜን ያበላሽው እንደነበር የማይገባኝ ቦታ ሆኚ ዋጋ እየከፈልኩ እንዳለው ለኔ ትልቅ ቻሌንጅ የነበረው ያ ነው ለኔም ብቻ አይደለም አጠገቤ የነበሩ ብዙ አሁን ተመረቀው ዶክተር የሆኑ ጓደኞቼም ጋር ትልቅ ቻሌንጅ ነበርና የሚመጣው ትውልድ እኛ በየነበት ጎዳና መሄድ የለበትም ከአባቴ ጋር ያደረኩት ንግግር አረሰውም መቼም ትልቅ የህይወት ሺፍት እንዳደርግ ነበር ያደረገኝና ምናልባት ለኔ በጊዜው ትክክለኛ ድምጽ ነው ያስባለው ምክንያቱም መመለሴ ሚዛን የሚደፋ ነገር ሆኖ ነው ያገኘሁት አሁን ላለሁበት ለደረስኩበት ቦታ ሚዛን የሚደፋ ነገር ነው
ስኩል አሁን 12 ያክፍል መልቀቂያ ፈተና ተፈትነው ውጤት ያልመጣላቸው ተማሪዎች ሊጠቀሙበት እንደሚችሉ ጠቅሰሃልና ምንድነው እሱ በቃ በቅድሚያ ማሰብ ያለባ
አይ ቲንክ መጻፊ ምጄ ላይ ነበርና ከመሳሽኝ ሐሳብ የተወሰነች መስመር ልበል ገጽ 25 ላይ እውነታው በሚል ርዕስ ያለ ጽሑፍ ላይ ነበርና የደረሰብን መከራ ባለንበት የሚያስቀርም እኛ ላይ ብቻ እንደሆነ በመስበክ ነው እኛ ብቻ ተለይተን ተቃላቶች እንደሆነ በመንገር ነው በገጠመህ እክል ልባዝ ነው ጥገን ይዘህ ቁጭ ብለህ ሳለህ በዚህ መንገድ እኮ የወደቅከው አንተ ብቻ ነህ ይልሃል ኩርምት ካልክበት ስፍራ ይቀርብህና ስማኝማ ይልሃል እንደምንም ብሎ ቀልብህን እንደሳበም ጆሮህንም እንዳገኘ ሰነፍ ነህ አትጠቅምም ደግሞ ከመንገዱ ማብቂያም አትደርስም ይልሃል አንተን ተሽመድምደህ ባለበት ተጣጥፈህ እስከቆየህለት ድረስ የነገረህ ሁሉ እውነት ይመስልሃል ዓለምም በአንተ የውድቀት ዜና ዙሪያ ብቻ የምትዞር ይመስልሃል እውነት እኮ ነው የወደክ ቀን ሁሉም ጭልም ብሎ ነው የሚታየህ ሰው ትፈራለህ መዝናናትን ትፈራለህ ትብረት ማድረግን ትሸሻለህ ለአንተ መፍትሄው ቤት ውስጥ መደበቅ ብቻ ይመስላል ትንሽ እንኳን መስኮቴን ገርበብ አድርጌ አካባቢ የለኝ ብትል አይነህ ራሱ መርጦ የሚያይልህ ተሰብረው የቀሩትን ብቻ ነው ጆሮውን ሳይቀር የሚሰማው ድምፅ የደነበሸ ጥይት የከሸፈ ሰው ራእይና ጽንስ ሲጨነግፍም የሚያሰማውን ብቻ ነው በተዘጋ ክፍል ውስጥ መሆን አንድ ነገር ነው እኔ ግን መውጫ በር እንኳን ከሌለው ጉድጓድ ውስጥ ገብቻለሁ ትላለህ ይህ ሁሉ ግን እመነኝ እንቢ ብለህ ድግ እስክትደረስ ብቻ ነው። ስትነሳ ግን መንገዱን በሙሉ እየወደቁ የሚነሱ ተነስተውም የሚሮጡ ሞልተውት እንዳሉ ይታያል። ያንን ድምጽ መስማት እንደሌለባቸው፣ ለዛ ድምጽ ድል መስጠት እንደሌለባቸው እንግዲህ ተደራሲ የመጀመሪያ ተደራሲ ከግዙ መገጣጠም ጋር እነሱ ይሆናሉ ብዬ አስባለሁ እና ይሄን ዋና መልእክት ይይማም ነው።
በማህበራዊ ሚዲያ ድረገጽ ወይም ደግሞ በሌላ አማራጮች ከመጽሐፉ ውጪ ወጣቶችን ልታገኝ ሞከርኩበት ሁኔታ አለ ወይ?
በማህበራዊ ድረገጽ በርግጥ ከተራራው ጫፍ ላይ የሚል የፌስቡክ አድራሻ አለ። ያን ያህል ብዙም አክቲቭ ባይሆንም በመኖርበት ከተማ በቢሾፍቱ ወይም ደብረዘይት ከተማ ላይ መጀመሪያ ያደረኩት ነገር ምንድነው? ተመረቄ ስመጣ የተማርኩባቸውን ትምህርት ቤቶች ቪዚት ማድረግ ነበር። ሁለት ትምህርት ቤት ነበር የተማርኩት፣ አቤኒዘርና ቤዛ። ቤዛ በቅርብ እሄዳለሁ ብያለሁ። አቤኒዘር ትምህርት ቤት ከ9ኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች ስለሄድ አዘጋጅቼ ተሰብስበን የሴሚናር የመስጠት ፕሮግራም አካሄድ ነበር። በጣም ሹስ ነበረ። ትምህርት ቤቶችን ሪች አውት ለማድረግ ሞክሬ ያለው ሚዲያ ተደራሽነት በደንብ ስላላገኙ ሊሆን ይችላል እና ቀጣይ እቅድ እሱ ነው።
ዶክተር በጸሎት በጣም ነው የማመሰግነው ስለነበረን ቆይታ።
እኔም እጅግ አድርጌ አመሰግናለሁ።
ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። ተከታዩን ዘገባ ደግሞ ላስተዋውቃችሁ። አለማወቀ በውጭ ሀገር የሚኖሩ ትውልደ ኢትዮጵያውያን ህጻናትን በመጽሐፍት አማካኝነት ከእናት አባቶቻቸው ሀገር ጀግኖችና ታዋቂ ሰዎች ጋር ለማስተዋወቅ ጥረት እያደረገ የሚገኝ ደራሲ ነው። በቅርቡ በሁለት ቋንቋዎች ያሳተመውና በትረካ ጭምር ያቀረበው የአትሌት አበበ ቢቂላ ወርቃማ ስኬት የተሰኘ መጽሐፉ የዚሁ ማሳያ ነው። ነዋሪነቱን በሰሜን አሜሪካ ያደረገው ደራሲ አብታም ሲዩም አነጋግሮታል። አለም አስቀድሞ መጽሐፍቱን ለማዘጋጀት የወሰነበትን ምክንያት ግን መስረዳበት ቆይታቸው ይጀምራል።
እንግዲህ ትልቁ ያነሳሳኝ ምክንያት ወደ አሜሪካ ሙቭ ካደረግን ከባለቤቴና ከሰባት አመት ልጄ ጋር ካደረግን አንድ አምስት አመት ሊሆንን ነው። ወደዚህ ከመጣን በኋላ ሁልጊዜ ከኢትዮጵያ ጋር የተያያዘ ነገር ለመስራት በጣም ፍላጎት ነበረኝ። አንድ አጋጣሚ ተፈጠረና ያ ነው ወደዚህ ያመራኝ። ይሄው ምንድነው፣ ልጄ በጣም መጽሐፍ ማንበብ ትወዳለች። ላይብረሪ ሄደን በርካታ መጽሐፍ ይዘን እንመለሳለን ብዙ ጊዜ እና የመጽሐፎቹን ብዛት በላይብረሪ ያለውን ላይብረሪዎቹ ልጆቹ እንዲያነቡ ለማበረታታት ኪንደርጋርተን እንኳን ሳይደርሱ እስከ 1000 መጽሐፍት እንዲያነቡ ያበረታታሉና ኢትዮጵያ ውስጥ ካለው ሁኔታ አንጻር ሳየው ምንም የሚገናኝ አይደለም። ያ ነው መነሻ የሆነኝና ይሄን ነገር ቤት አገር ቤት በተለይ እዛ ያሉትን ህጻናት ትኩረት ያደረገ ከዛም አልፎ ደግሞ በየሌሎች ሀገራቶች አሉ ልክ እንደኔ ልጅ ከሀገር ውጪ ሆነው ከሀገራቸው ጋር የሚያገናኛቸው ድልድይ የሚያጡ ልጆችን በመጽሐፍት ለማገናኘት በማሰብ ነው ወደዚህ የገባሁት።
እንግዲህ ይሄንን ለህጻናት የሚሆን የመጽሐፍ የማዘጋጀቱን ስራ ከጀመርክባቸው ወጥ ስራዎች መካከል አንዱ የታዋቂውን የዓለም የስፖርት ጀግና የአበበ ቢቂላን ታሪክ ለህፃናት በሚስማማ መልኩ የሚያቀርበው መጽሐፍ ነው። መጀመሪያ በአበበ ቢቂላ ለምን መጀመር ፈለክ የሚለውን እስቲ ጠቅላላ አድርገህ ንገረኝ።
በጣም ጥሩ ጥያቄ ነው። ልክ ይህንን ድምዳሜ ካረኩ በኋላ ብዙ ጃንር አለ እንግዲህ መጽሐፍ የሚጻፍበት፣ ከዛ ውስጥ የታዋቂ ሰዎችን ታሪክ ነው የመረጥኩት። ምክንያቱም ልጆቻችን በእነሱ የቀለም ጉዳይ አለ፣ የባህል ጉዳይ አለ እና ከነሱ ባክግራውንድ ጋር ከነሱ አስተዳደግ ጋር ከነሱ ቤተሰብ ሁኔታ ጋር የሚሄድ እነሱ ሊያንጽና ሊያበረታታ የሚችል ጀራን መምረጥ የፈለኩት በዛም ምክንያት ወደ ባዮግራፊ ነው ያተኮርኩት ማለት ነው። ከዛ የታዋቂ ኢትዮጵያውያኖችን ስም ዝርዝር ወደ 50 የሚደርሱ በህይወትም ያሉ በህይወትም የሌሉ እነሱን ዘረዘርኩ፣ የታላቁን አትሌት የሻምበል አበበ ቢቂላን ጨምሮ ማለት ነው። ከዛም የመጀመሪያ ፓዮኒር በአንድ ዲሲፕሊን ትልቅ ምሳሌ የሚሆን ብዬ ስፈልግ አበበ ቢቂላ ነው የመጣልኝ። ምክንያቱም እንደምታውቀው አሁን እንግዲህ ምስራቅ አፍሪካ በአትሌቲክስ ኢትዮጵያ፣ ኬንያ እንዲሁም ሌሎች ምስራቅ አፍሪካ ሀገሮች ዶሚኔት አድርገዋል በአትሌቲክስ። የዛ ሁሉ አሁን የምንኮራበት ዘርፍ መነሻው አበበ ቢቂላ ነው። ከዛ በተረፈ ደግሞ ሌላ መንገድ ነው ያልኩት ድርጅቱን እና አበበ ጫማው ሲያስቸግረው ሌላ መንገድ ነው የፈለገው። ተስፋ አልቆረጠም፣ አላቆመም። ኢቨን የመኪና አደጋ ከደረሰበት በኋላ አሁንም ከሀገሩን የሚያስጠራበትን ነገር በመፈለግ በዊልቸር ላይ ሆኖ የቀስት ውርወራ ነው የተወዳደረው እና ይሄ ሁሉ ጽናትን ተስፋ ለመቁረጥን እሱ በነበረበት ጊዜ በጣም ብዙ በርካታ የአፍሪካ ሀገራት ገና ከነጻነት እየወጡ የነበረበት ጊዜ ነው እና ጥቁር ሆኖ ያንን ሁሉ ነገር ማድረጉ ትልቅ ለአፍሪካ ኩራት ነውና የመጀመሪያ መሆን ይገባዋል ብዬ ማሰብ ነው እሱን የመረጥኩት።
እንደነዚህ ያሉ መጻሕፍትን በማዘጋጀት ረገድ የራሳቸው ውጣ ውረድ ያለባቸው ናቸው ብዬ አምናለሁ። ምክንያቱም የታዋቂ ሰዎችን የብዙ ዓመታት ታሪክ አሳጥሮ ከማሳጠርም በተጨማሪ ደግሞ ለህፃናት በሚስማማ መልኩ ለማቅረብ የራስ የሆነ በለሃትና የራስ የሆነ ፈተና ነው ብዬ አስባለሁ። በዝግጅቱ ወቅት የገጠሙ አባይት ተግዳሮቶች ምን ነበሩ? እንዴት አድርገህ እነዛንስ ለመወጣት ሞከርክ?
እውነት ነው የመጀመሪያ ያደረኩት ጥሩ ቲም ሴታፕ ማድረግ ነበር። ያንድ ሰው ስራ ብቻ አይደለም፣ ጥሩ ሳሊ ወይም ኢሉስትሬተር ያስፈልግ ነበር፣ ጥሩ ኤዲተር ያስፈልግ ነበር። በአማርኛም በእንግሊዘኛም መጻሕፍቶቹ በነገራችን ላይ በአማርኛም በእንግሊዘኛም ነው የተጻፉት። ውጭ ላሉት እንግሊዘኛው እንዲደርስ ነው ውጭ ላሉት ሰዓታት። አማርኛው ደግሞ በተለይ ኢትዮጵያ ውስጥ ላለው ወደፊት ደግሞ በሌላም ቋንቋ እናስባለንና ትልቁ ተግዳሮት በአትሌት ሻምበል አበበ ቢቂላ ብዙም አጋጠመኝ ባልልም መረጃና የምስል ወይም የፎቶ አቅርቦት ማግኘት ነው። የመጀመሪያው ስቴፕ ሪሰርች ነው። እሱ ላይ ነው ትልቁ የኔ ሚና። ስቶሪውም ከመጻፌ በፊት ስለምጽፈው ግለሰብ በጽሁፍም በድምጽም እንዲሁም በቪዲዮ ያሉ መረጃዎችን መሰብሰብ ነው። የረዱኝ ግለሰቦችም አሉ። በአጋጣሚ ደግሞ የሻምበል አበበ ብዙ መረጃ አለ በተለያዩ ቋንቋዎች የተጻፈና በዛ ልወጣዎች እያለሁኝ ግን የተወሰነ በልጅነቱ አካባቢ የነበረውን ነገር ለማድረግ ያደረኩት ጥረት አልተሳካልኝም እና እሱ ነው የሚመስለኝ። ከዛ በተረፈ ግን በጣም የተዋጣለት ጥሩ የቲም ስራ ነው የሰራነው ብዬ ነው የማስበው።
ሻምበል አበበ ቢቂላ በኋላ ደግሞ ሌሎች ከኢትዮጵያ ጋር በተገናኘ በስኬት ታሪኮቻቸው የሚታወቁ ሰዎችን ታሪክ ለህፃናት በሚሆን መልኩ መሰነዱን ቀጥለህበታል። የቀጣይ ዘመን ትኩረት የሚሆነው እንዴት ባሉት ሰዎች ላይ ነው? የጀመርካቸው ስራዎችስ በእነማን ላይ የሚያተኩሩ ናቸው?
በምን መልኩ ነው ያደረኩት? ልጆች በተለያየ ሙያ ዝንባሌያቸውን መሰረት አድርገው ያንን እይታ እንዲኖራቸው ለማድረግ ነው። ለምሳሌ በአትሌቲክስ በስፖርት ነው የጀመርኩት። የአበበ ታሪክ በእርግጥ ምሳሌነቱ ከዛም ያለፈ ቢሆንም ማለት ነው። አሁን ሁለተኛው መጽሐፋችን የፕሮፌሰር አክሊሉ ለማ ነው። ሙሉ በሙሉ አልቆ በሚቀጥለው ሳምንት ሬዲ ይሆናል ብዬ አስባለሁ። ያም በአማዞን በባርነስ ኤንድ ኖብል በተለያየ ቦታዎች እንደተለመደው ደግሞ ኢትዮጵያም ለአፍሮት ላይብረሪና ሌሎች ቦታዎች ይልካለን እና ከዚህ በኋላ የሚመጡትን በምን ቅደም ተከተል ነው ለማድረግ ያሰብኩት? ሁለተኛው ያው የፕሮፌሰር አክሊሉ ለማ ሳይንቲስት ተመራማሪ ነው። ስለዚህ ከሳይንስ ከምርምር ዘርፍ እሱን አድርጌያለሁ። መቀጠል ደግሞ በስራ ፈጠራ፣ በቢዝነስ፣ በሌሎች አርት ፎርምስ ለምሳሌ ክቡር ሙላቱ አስታጥቄ ሎሬት አፈወርቅ ተፌ ሙሉ ስማቸው ረጅም ነው አውቃለሁ። በተለያየ ዲሲፕሊን ለማካተት ነው። ልጆች እንግዲህ ሳይንቲስት ለመሆን ይፈልጉ ይችላሉ። የሀገር ጠባቂ ወታደር ሊሆኑ መሆን ሊፈልጉ ይችላሉ። ሯጭ መሆን ዝንባሌ ሊኖራቸው ይችላሉ። ወይም አርቲስት፣ የተለያየ ዲሲፕሊን እና በዲሲፕሊን ነው ያደረግነው። ሌላው ደግሞ የጾታ ጉዳይ ነው። ሶስተኛው መጽሐፋችን የሚሆነው አንዲት ሴት ስራ ፈጣሪ ላይ ነው። እሱን እንዴ በምን መልኩ ይሆናል የሚለውን ገና እየተነጋገርን ነው። ግን ሴቶችም ሪፕሬዘንትድ እንዲሆኑ በዚህ ጉዞ ላይ ለማድረግ እንሞክራለንና በዛ መልኩ ነው እየተዘጋጀው ያለው።
እኔ እናንተ የምንኖርበት ዩናይትድ ስቴትስ በመጽሐፍት ጉዳይ የተተረፈረፈበት ነው ማለት ይቻላል። ኢትዮጵያውያንን የሚመለከቱ መጽሐፍትን መጽሐፍና ለአንባቢያን ማቅረብ ያለው ፋይዳ ምንድን ነው? ያለው መጽሐፍ በቂ አይደለም ወይ? ለምን የኛን የሚመስል መጽሐፍ መጽሐፍ ፈለግ?
በጣም ጥሩ ነው። እንግዲህ በሁለት ብንከፍለው ኢትዮጵያ ውስጥ ያሉት ልጆችና ከኢትዮጵያ ውጭ ያሉት ልጆች ለሁለት አድርገን ያጠናው። ኢትዮጵያ ውስጥ ያሉ ልጆች ከሌላው ዓለም ጋር ሲነጻጸር ያለው የመጽሐፍ አቅርቦት ይሄ በስታቲስቲክስ የተደገፈ ነው። ዌብሳይታችን ላይ ማድረገናል። በቤታቸውም ያለው በላይብረሪም ያለው በጣም አነስተኛ ነው። በቋንቋቸው የተጻፈም ይሁን በእንግሊዘኛ በአካልም ሄጄ ላይብረሪዎቹንም ጎብኝቼ ነበር እና እጥረት አለ ማለት ነው። ሊትሬሲ ላይም የሚሰሩ ድርጅቶች አሉ። ንባብ ላይም ገና ብዙ ስራ ይቀረናል። ስለዚህ ኢትዮጵያ ያንን ራሱ ችግር መፍታት፣ የንባብን ባህል ማዳበር ራሱን የቻለ ትልቅ ስራ ነው። የመጽሐፉን አይነት ሳንወስን ማለት ነው። ከዛ በተረፈ ግን በተለይ በከተማ ማከባቢ ልጆች መጽሐፍ ከማንበብ ይልቅ ስክሪን ላይ ወይ ቴሌቪዥን ላይ ጊዜ ማጥፋት ያንን ኮምፒቲሽኑ ከዛ ጋር ነው እና ያሉት መጽሐፎች በደንብ ልጆችን በሚስም መልኩ የተሳሉ ያካተቱ ናቸው ብዬ አላየሁም እና ያንን ለመለወጥ ነው አሁን ይህ መጽሐፍ ኢላስትሬሽኑን አይተው ከሆነ የፕሪንቲንግ ኳሊቲው ልጆቹ ወደውት ደግሞ ሊያነሱት ሊያነቡት በሚችሉት የሚችል መልኩ ለማዘጋጀት ተሞክሯል። ውጭ ላሉት ደግሞ ውጭ ያሉትን ኢትዮጵያውያኖች ከሀገራቸው ጋር ኮኔክት ማድረግ ነው ትልቁ ዓላማዬ። ስለ ሀገራቸው ጥሩ ሀሳብ እንዲኖራቸው፣ ጀግኖቻቸውን፣ ባህላቸውን እንዲያውቁ፣ በራሳቸው እንዲኮሩ። እኔ ባለሁበት ስቴት ልጄ ለኢትዮጵያ ኮሚኒቲ መጽሐፉን እንድታነብ አድርጌ ነበር እና ልጆቹ ላይ ያየሁት ስሜት በጣም የተለየ ነበር እና ትልቅ ድልድይ ይሆናል ብዬ አስባለሁ። ወደፊት ልጆቹ ሲያድጉ አሜሪካ ውስጥ ባለስልጣኖች ሊሆኑ ይችላሉ፣ የቢዝነስ ሰዎች ሊሆኑ ይችላሉ። በዛ ወቅት ሀገራቸውን እንዳይረሱ፣ ሀገራቸውን እንዲረዱ፣ ለሀገራቸው አለኝታ እንዲሆኑ ነው የሩቅ ዓላማዬ።
እጅግ በጣም አመሰግናለሁ። አለማወቀ የስኬታማ ኢትዮጵያውያንን ታሪክ ለህፃናት በሚስማማ መልኩ በመጻፍትና በትረካ እያቀረብክ ትገኛለህ። ጅምርህ በርካቶችን የሚጠቅም እንዲሆን እመኝልሃለሁ። እንግዳይ ስለሆንክ በአድማጮቼ በተመልካቾቼ ስም በእጅጉ አመሰግናለሁ።
በጣም አመሰግናለሁ አቶ
አድማጮቻችን ከኛ ጋር ስለሆናችሁ እጅግ አብዝተን እናመሰግናለን። ተከታዩ ዘገባ ደግሞ ከቴክኖሎጂ ጎራ ይወስደናል። የቴና ትሬኒንግ ዘገባ ሀብታም ስዩም እንደሚከተለው ያቀርባል።
Elikim, can we have coffee?
I like that idea.
David Kelly ኤሊኪው ከተባለች ሮቦት ጋር ሆኖ የጧት ቡናውን እያጣጣመ ነው። በመናብ ሊጎበኙት የሚፈልጉትን ሀገር ተጠይቀዋለች ሮቦቷ። የዴቪድ መልስ ፓሪስ ሆኗል። ኤሊኪው የፓሪስን ገጽታዎች በድምጽ አጅባት አስጎበኝዋለች። ዘውትር ማለዳ ኤሊኪው ዴቪድን በመናብ የተለያዩ የዓለም ቡና ቤቶችን ታስጎበኝዋለች፣ ታሳየዋለች። ይሄ ከድጋፍ ሰጭ ሮቦት ጋር የመኖር አንደኛ ጥቅም መሆኑ ነው። የዴቪድ ሮቦቷን በስጦታ የሰጠው አጋሩ ግሬግ አለን ነው።
I wasn't a really big fan.
መጀመሪያ ላይ ብዙም አልደነቀኝም ነበር። እንደተደነቀ እንዳስብ አድርጎኝ ነበር። ከረቦታ ጋር መነጋገር ሲጀምር ግን በእጅጉ ተደነቅኩ።
ከሰው ሰራሽ ለህቀት ጋር ተዛዝ መቀበያና የድምጽ ቁጥጥር ፍራት የተገጠመላት ኤሊኪው ባለሙያዎች ባረጋውያን ህይወት ውስጥ ያደገ የሚገኝ ምን አይኖራቸዋል ካሏቸው የአዲሱ ዘመን ሮቦቶች መካከል አንዷ ናት። ከቡና ሰዓት በተጨማሪ ኤሊኪው የጤና ምዘና ተከውናለች።
Can you tell me what blood glucose reading you got today?
176.
ሮቦቷ የተቀላላ አውቀት ጥያቄዎችን በማዘጋጀት የዴቪድ አምሮ ስልና ፈጣን ሆኖ እንዲቀጥል ታግዛለች።
An inspirational words. And images.
ዴቪድ እንደሚናገረው ኤሊኪው ከ9 አመታት በፊት ያጣት እህቱን ታስታውሰዋለች። ታጽናናለች።
ኤሊኪው came in
ወደ ህይወቴ ከመጣች በኋላ ድምጿ እህቴን ያስታውሰኛል። ይሄ ጥሩ ስሜት እንዲያድርብኝ አድርጓል። ይሄን የመሰለ ትስስር ነበር ከእህቴ ጋር የነበረኝ።
በዴቪድና ግሬግ ቤት ውስጥ ሌሎች ድጋፍ ሰጪ ሮቦቶች አሉ። ጂቦ የተሰኘውን ሌላ ሮቦት ግሬግ እያነጋገረው ነው። ከእዝነት ስሜትን ከመረዳት አንጻር ግን ኤሊኪውን የመሰለ እንደማይገኝ ይናገራሉ። ዶር ስኩለር ኢንቱዊሽን ሮቦት የተሰኘ ኤሊኪውን የገነባ ተቋም ዋና ስራ አስኪያጅ ነው።
ሰው ሰራሽ ልህቀት በእርግጥም ሰዎችን ይረዳ ዘንድ እዝነትን፣ የስሜት ቁርኝትን ማሳየት አለበት። አብሯቸው ሊጓዝ ይገባል። ደንበኞቻችን እንደ ሮቦት ወይም እንደ ምርት አይመለከቷትም፣ እንደ አጋር በህይወት እንዳለ ገጸ ባህሪ እንጂ።
በዚህ ቤት ውስጥ የሚታየውም ይኸው ነው።
She has joined the two of us closer than we were before.
በፊት ከነበረው በላይ እንድንቀራረብ አድርጋለች።
We had this talk, David. I'm always here to listen.
Eliku, thank you.
አድማጮቻችን የሁድ ምሽት የካቲት 12 2015 ዓ.ም የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። አብራችሁን ስላመሻችሁ አብዝተን እናመሰግናለን። ዝግጅቶቻችን ከሰኞ እስከ አርብ በቴሌቪዥን በአሃዱ ሬዲዮና ቴሌቪዥን ላይ በቀጥታ ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ ይቀርባሉ። እንዲሁም ደግሞ በቪኦኤ አማርኛ የፌስቡክ ገጽና ድረገጽ ላይ ይገኛሉ። በሳተላይት ኢትዮሳት ላይ እንገኛለን። እንዲሁም ደግሞ በቪኦኤ አማርኛ ዩቲዩብ ገጽ ላይ የጋቢና ቪኦኤ ፕሌይሊስትን በመጫን ልታገኙ ትችላላችሁ። ኤደን ገረመው መሰናዶውን በ ብራት ለሰስማር በቅንብሩ ጽዮን ግርማ ብሩሽቱ ዋና ዘጋጅነት አብረናችሁ ነበር። እናንተም አብራችሁ ስለቆያችሁ እያመሰገንን እዚህ ላይ እንሰናበታለን። ጤና ይስጥልን።